የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም የዛሬ የህዳር 21 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሰምበር 1 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን ስንመለስ ደግሞ በቅድሚያ አንድ አጠር ያለ ቃለ መጠይቅ እናደርጋለን። ቃለ መጠይቁ በመጪው ሳምንት በኦስሎ ስለሚካሄደው ሰላማዊ ሰልፍ ይመለከታል። በዲሰምበር 10 ቀን የኖርዌይ መንግስት የኖበል ሰላም ሽልማት ስነ ስርዓት ላይ የተቃውሞ ድምጽ ለማሰማት ሰላማዊ ሰልፍ መዘጋጀቱን አስመልክቶ ጥሪዎች ሲስተጋቡ ቆይተዋል። በመቀጠልም አንድ ጽሑፍ ይደመጣል። የጽሑፉ ርዕስ ዲስኩርስ አባኪዎች ሆይ ለአማራ አይመጥነውም ይላል። ከዚያም ቀሪውን ጊዜ መደብነው ለጥያቄና መልስ ይሆናል። የዕለቱን እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
አድማጮቻችን አንድ አጠር ያለ ቃለ መጠይቅ ይኖረናል። አሁን ቀደም ብለን በመግቢያችን ላይ ነገለጽነው በመጪው ሳምንት ለሚደረጋው ሰላማዊ ሰልፍ ያዘጋጁን ኮሚቴ ውስጥ ካሉት አንድ እንግዳ ጋብዘናል። ስለ ጉዞም ስለ አላማውም አጠር ያለ ቆይታ እናደርጋለን። ተናስተልኝ አቶ ስዩም ይስማሃል?
አዎ ይስማኛል። ተናስተልኝ።
እሺ አቶ ስዩም ያው በዜናዎችም ላይ ቀደም ባሉ ጥሮች ላይ ተከታተለ ቆይታል። በዚህም ደግሞ ማቀማበድን ስንሰራው ላይ አንተም ሌሎቻችንም አብረን ሆነን ከናወናቸው ነገሮች አሉና እስቲ ስለ ጉዞም ይከተለው ዲሴምበር 10 ኖርዌይ ላይ የኖቤል ሰላም ሽልማት የሚካሄድበት ላይ ኢትዮጵያዊነትን የኢትዮጵያን ህዝብ ድምጽ ለመሆን ከዚህም የሚሄድ ጓድ ወንድሞች እህቶች አሉ። እዛ ማዘጋጁት ጥሪያቸውን አቅርበዋል። እስቲ ስለዚህ ስለ ሰላማዊ ሰልፍ አስመልክቶ የዚህ ከዚህ አካባቢ ያለውን አላማውን በሚመለከት ያጠራ አድርገህ ብዙ ትርጓም የሚሰጡ አሉ። ግን በአላማ ደረጃ ያቆም መግለጫ ተብሎ ሊነገር የሚገባው ለአድማጮቻችን እስቲ እሱን በሚመለከት አጥር ያለ ማብራሪያ በሰጠን
እሺ ስለሰጣችሁኝ ድል በሙረሽ ወገን ስዊድን ስም የከበረ አክብሮቴን ገልጻለሁ። ከዛ ከተሎ መጀመሪያ ሰው እንዲረዳልን ምን ፈልገው ይሄንን ሽልማት ኖቤል ፕራይስ እንትኑ እጩ ሲሆኑ ገና ሊመረጡ ነው ሲባል ነውኛ ተቃውሟችንን ያስገባ ነው። አዎ አንዳንዶች እንዳልከው ከተመረጡ በኋላ ወይ ሽልማቱ ብቁ ናቸው ከተባለው በኋላ ያስገባነው ይመስላል። ግን እኛ ከዛ በፊት እኚህ ሰው በሳቸው አስተዳደር ጊዜ የተፈጸሙ ወንጀሎች አሉ። እነዚህ ወንጀሎች በኢትዮጵያ ሕዝብ ላይ የተፈጸሙ ወንጀሎች አሉ። እነዚህ ወንጀሎች ብቁ ያረጋቸውም ብለን ለኖብል ኮሚቴው እና ለሚመለከተው እሱም የሚመለከተው ሁሉ ስዊድንም ኖርዌይም አስገባል። እና አሁን ያንን አስገብተን በኋላ እንደተመረጡ ስናውቅ ያንን ያስገባን አሁን አየይዘን ለጋዜጦችና ለኖርዌይና ስዊድን ለጋዜጦች በተን ማለት ነው። ስለዚህ ይሄ እንትኑ የተቃውሞ ለሳቸው ብቁ አይደለም የሚለውን እንትናል ነው ገና ሽልማቱን ከማግኘታቸው በፊት ነው ማለት ነው። ጀምሯል ይሄንን ሰው እንዲረዳልን። አሁን እንግዲህ ብቁ አይደሉም ስንል ምን ነው ለምንድነው ብቁ የማያረጋቸው የሚሉ አሉ። እና ይሄንን እንደው ከተከስናቸው አንዳንዶችን ብታይከስ አሁን በቡራዮ ዘር ተኮር የሆነ ጭፍጨፋና እሱን ተከትሎ ደግሞ የአዲስ አበባ ወጣቶች ከ1300 በላይ የሆኑ የአዲስ አበባ ወጣቶች መታሰር፣ ወደ 5 የሚሆኑ መገደል ይሄ በእሳቸው አስተዳደር። በሲዳማ እጆቴዎች የተገደሉ ንጹሃን ዜጎች በአቶ እስክንድር ነጋ ላይ ጠቅላይ ሚኒስትሩ ያሰሙት ዛቻ እና ያንን ተከትሎ ደግሞ ባልደራስ ጋዜጣው መግለጫ አዲስ አበባ ላይ እንዳይሰጥ መሆንና እንትን ሰላማዊ ሰልፍ መከልከል፣ የኢንጂነር ስመኘው እስካሁን ድረስ ግድያ መልስ ያልተገኘለት፣ በቤኒሻንጉል ጉሙዝ በቀስት የተገደሉ አማሮች፣ የአዲስ አበባ ዲሞግራፊ ለመቀየር የውሸት መታወቂያ አደላ፣ ቤትና መሬት ወረራ፣ የለገጣፎ አሰቃቂ መፈናቀል እና እሳቸው ደግሞ አላውቅም ሲሉ የሰጡት አሳፋሪ መልስ እና ከ1 ሚሊዮን የሚጠጉ የጌዲዮ ተወላጆች ከዓለም ተደብቆ መፈናቀል፣ መገደል እና መደፈር፣ የ18 ባንኮች በኦነግ መዘረፍ እና ምንም አይነት እርምጃ አለመወሰድ፣ የሰኔ 15ቱ በአማራ ክልል ባለስልጣኖች መገደል እሱን ተከትሎ በአብንና በባላደራ ምክር ቤቱ ላይ አባሎች ላይ የሚደረገው ወከባና ጀምላ ስርዓት፣ በሰኔ 15ቱ ክስተት የጠቅላይ ሚኒስትሩ አጠያቂ እንቅስቃሴ ምክንያት ማርቲን ክላውት በእለቱ እንዳደረገው ትዊተር ከሆነ በግድያው ዕለት በግድያው በተፈጸመበት ዕለት ጠቅላይ ሚኒስትሩ ባህር ዳር ነበሩ ይላል። ጊዜ የራሱ አጠያቂ ነው። እንትን በሻሸመኔ ላይ ተዘቅዝቆ የተሰቀሉ ወጣት ከቀያቸው ተፈናቅለው በየመጠለያው የወደቁ ወገኖች ይህንን ዘርዝረን ነው እንግዲህ ለኖብል ኮሚቴው እኚህ ሰው የብቁ አይደሉም በሳቸው አስተዳደር ነው ይሄ የተደረገው ብለን እንትን ያልነው አቤቱታችንን ያስገባ ነው። እዚህ አሁን ይሄንን ብለን እኛ ስናስገባ አሁን ኖብል ኮሚቴው ደግሞ የሰጠበትን መስፈርት ያደረገውን ስናይ ምንድነው አንደኛው እስከዛሬ ድረስ ባደረጉት እና በዚሁ እንዲቆጥሉ የሚል ነው። እሺ ከአራት ነው አምስቱ እንትኖቹ አንደኛው በኤርትራና በኢትዮጵያ መካከል ሰላም ስለፈጠሩ እስረኞችን ስለፈቱ ሁለተኛ ሶስተኛ ደግሞ ተቃዋሚዎች ገብተው እንዲወዳደሩ ስላመቻቹ አራተኛ ሽልማቱ መነቃቂያ ሆኖ ወደፊት በያዙት እንዲበረቱ የሚል ነው። እንግዲህ እንዲበረቱ የሚለውን ይሄን አይነቱን ጭፍጨፋ ይሄን አይነቱን ግድያ ነው ይሄን ነው የሴኛ ተቃውመን ይወጣ ነው። እንግዲህ ከተመረጡ በኋላ ደግሞ ያለው ሴላ ነገር ነው አባቶ የታርዷል የሃይማኖት አባቶ የታርዷል ቤተክርስቲያን ነዳል ብቻ ኦኬ ግዲዞ
ቀጥል እንደ በጣም አስፈልጊ ነው ይሄን ሰው አጥቷል ለማለት ሳይሆን ከአቋማችን አቋሙ የሞሬሽን ሆነ ሌላው ኢትዮጵያዊ መሆን ያለበት ግንዛቤው ከተፈጸሙ ግፎችና ግድያዎች መከራዎች ላይ ስለሆነ ይሄን ማስተዋሱ ጥሩ ነው ህሊናቸውን ምናልባት የደበቁ ካሉ እና ትንሽ ያው የምጨምረው ነገር ካለ ጨምር።
አዎ እንግዲህ ይሄ ከዚህ በፊት አሁን ከዚህ በፊት የተከሷቸው ለሽልማቱ እጩ ሆነው ግን ሽልማቱን እንደሚያገኙ ሳይታወቅ ነበር። ሽልማቱን ካገኙ በኋላ ግን አገሪቱ በአሁኑ እንደሚታየው ስርዓት አልበኝነት የነገሰበት ሀገር ነው። እዚህ የሃይማኖት ተቋማቶች መቃጠል የሃይማኖት አባቶችን ማረድ ነው አሁን የተያዘው በረጅንት ነው። የሰው ልጅ በደንጋይ ተወግሮ የሚሞትበት ሀገር መሆኑ ነው። ሰው ቤት ውስጥ ያለ ተቃጥሏል ከነ ቤቱ ተቃጥሏል። ሆስፒታል ውስጥ ለእርዳታ የገቡ አሁን ዶላ ምናምን ያየነው የገቡ በዘራቸው ምክንያት እዛው ሆስፒታል ውስጥ ታርዷል። ህፃናት ሽማግሌዎች ሳይቀሩ በሜጫ የታረዱበት ሀገር ነው። እዚህ አሁን ያለው የዚህን ሰውዬ ነው። እንግዲህ ይሄንን የሚያደርገውን ሰው ነው እንሸልመው የሚሉት። የሶስት ሳምንት መጫት በልጆቿ ፊት በድንጋይ ተደብድባ የተገደለችበት ነው። የዩኒቨርሲቲ ተማሪ ከሶስተኛ ፎቅ የተወረወረበት ሀገር ነው። በሰላም ወጥቶ መግባት ሰው እንኳን የማይደፍርበት ሀገር እየሆነ ነው ያለው። ናዝሬት ደብረ ዘይት እና ስታይ እንትኑ ይሄ ፖሊሱ ህዝብ ይከላከልልኛል ብሎ እንትን የሚለው ፖሊሱ ራሱ ተባባሪ የሆነበት ነው። የናዝሬቱን አይተሃል። የእንትኖቹን የተከላከሉትን እናስራለን ሲል የፖሊስ ሹሙ እዚህ እና እንዲህ አይነት ሀገር እየሆነ ነው። እውነትም እንዳሉት እነዚህ የኖርዌይ እንግዲህ የሰላም ሽልማት እንትኑ በጀመሩት ይቀጥሉ ማበረታቻ ነው ያሉት። ይኸውልህ ተበረታቶላቸዋል። እዚህ ያ ነው እንግዲህ ያንን ለመቃወም ነው። እዛ ኦስሎ ሄደን ኦስሎ አደባባይ ላይ ቆመን እሳቸው ሽልማት በሚያገኙበት ቀን እኛ እንትና ይሄንን እናሰማለን። የተደረገው የኦስሎ የዚህ የኖብል ኮሚቴው ትክክል እኛ ትክክል ነው የማንለው በእኛ መስፈርት፣ ምክንያቱም የእኛ መስፈርት የሀገራችን ደህንነት፣ የሀገራችን ሰላም፣ የህዝባችን ደህንነት ነው። በዚህ መስፈርታችን ይሄ የኖብል ሽልማቱ እሳቸውን የሰላም አባት ወይም የዓለሙ የ2019 የሰላም ተሸላሚ አያረጋቸውም እንላለን። ስለዚህ ይህንን ለማሰማት ነው።
በጣም ጥሩ አትዩም። በጣም በሰፊው ነው ያብራራው። ይህን ሰው ያጠዋል ለማለት ሳይሆን መቼም ሰው በጥቅም የተሸነፈውን ማሳመን አይቻልም። ትክክል ነው። ከእኛም አልፎ ከኢትዮጵያኖች አልፎ የዓለም ጋዜጦች በአምዶቻቸው የመጀመሪያ ገጽ ነው ዛሬ ኢትዮጵያ በፈለግነው መንገድ እናየው እናገላብጥ ባደረጉም አለም በዝምራቡም አለም የኢትዮጵያ ጉዳይ ግድያው፣ ማፈናቀሉ፣ ሰላም መታጣቱ ሁኔታቱን በሚመለከት ይጽፋሉ። እና እንግዲህ ጸረ ኢትዮጵያ ኃይሎች የፈለጉትን እየመረጡ ይሾማሉ። እነሱ ናቸው ደማሽሙሉን ማብይል ስልጣን ያበቁትና አመደነቅ የለብንም። ግን ከዚሁ ጋር ስታንዳርድን ትላንሳልና ይሄን በሚመለከት ራስዋቸው ጠቅላይ ሚኒስትሩ ያው ቀላቀባዎች አሏቸው በየአገሩ ያስቀምጣቸው እኛም ዝም አከባቢ ያሉ ዝም ብለው ሳይላመጡ የሚወጡም አሉና ምንድነው የሚሉት ሽልማቱን ተቀብያለሁ ከእንግዲህ ወዲያ ለምን ተቃውማላችሁ አልቋል ይላሉና ይሄን በሚመለከት እኔ እንደው አንገላንሳልና አሁን የሰልፉ እኛ በታሪክ በኢትዮጵያ ምድር በኢትዮጵያ ዙሪያ የሚደረስ ያለውን ግፍና መከራ ለማሳወቅ ነው። ይሄ ግፍና መከራ ገና በቀጣይነት ይኖራል የሚልም እንትኖች አሉ። ባይሆን ጥሩ ነው አገራችን ሰላም አግኝታ ሁሉም በሰላምና በዲሞክራሲ ተሁሉ ተፋቅሮና ተዋዶ ቢኖር ደስ ይላል። ግን ሰዎች እንድንሆን ስለማያረጉ ለሰላም ስለማይሰሩ ተከታይ መዘዝም አለውና ይሄን በሚመለከት ካሁን ቀደም አንድ በርማ የበርማዋ ጠቅላይ ሚኒስትር ታስተውሱ እንደሆነ አሁን ሳንሽ እሷ በ2000 እስከ 2010 የቤት ሰኛ ነበረች 91 ነው ምናምን አመተ ምህረት ላይ የሰላም ሽልማት ሰጥተዋት በኋላ ነው ባልና ልጇ ናቸው የወሰዱት። ግን አሁን እንደው ላጭው ባጭሩ የሷ ላይ ያደረሰው ምንድነው የሰላም የኖብል እንትን ሰላም ተሸላሚ ሆና 2017 ላይ ወደ 100,000 የሚደርሱ ሰዎች ዜጎች የበርማ ተፈናቅለው ወደ ጎረቤት ሀገር ሄደው ነበር። ያንን በመደበቋ ከሰላም ከዚህ ከኖብል ሰላም ሽልማት ሊስት ላይ አጥተዋታል። ገንዘቡን በልታለች። ግን ግፍ የብሰራ ምክንያቱም ሲሸልማት ለሰላም ለዲሞክራሲ ስለቆመች ነው። እና አሁንም በዶክተር አብይ ላይ እኔ ተሸልም ያለውና ምንም አለም ይለው በታሪክ ሊያነሱባቸው ይችላሉ። የሚሰራው ግፍና መከራ በመረጃ እየተረጋገጠ በጂኖሳይድ በመናም ከተከሰሱ እና ነውም የሆነም ያለውን ነገር ከተቀበሉት ሲፈልጉ ይቀበሉታል ፍርዱ ሳይፈልጉ። ግን ትግሉ ከቀጠለና እንዲህ ከሄደ የሳቸውም ሽልማት የማይነሳበት ምክንያት የለምና ይሄም የሰልፉን የሚያካሄደው ክፍል ይሄንን ግንዛቤ ውስጥ ያረጋል ብዬ ነው ማስበውና የሚጨምርበት ነገር ካለ በዚህ ዙሪያ ላይ
አዎ በርግጥ ነው ማለት አሁን እኮ እኔ ኖብል ኮሚቴው የሚያረጋው ያጣይ መስላል እንጂ በአሁኑ ጊዜ እኮ የዓለም ህዝብ በሙሉ በኢትዮጵያ ቤተክርስቲያንና በምእመናን ላይ የሚደርሰው እየጸለየ ነው እኮ። ትልቁ እንግዲህ የሃይማኖት መሪው እንትኑ ነው የካቶሊክ ጳጳው ናቸው እሳቸው ለኢትዮጵያ ህዝብ ጸልዩ ብለዋል። እዚህ የዓለም ህዝብ በሙሉ እየጸለየ ነው እንትን እያለ ነው ማለት ነው። በኦርቶዶክስ የኦርቶዶክስ እምነት ተከታዮች የሲሪያው የራሻው ምናምን ስለዚህ የኢትዮጵያ ጉዳይ ይሄ ሰውዬ የሰላም አባት ነው የሰላም እንትን ነው እያሉት ግን ዓለም ደግሞ እንዲሆኗል ኢትዮጵያ ውስጥ እና ጸልዩ እያለ ነው እኮ። እዚህ እንትን በዛ ላይ አንደኛው ሌላው መስፈርታቸው ደግሞ በኤርትራና በኢትዮጵያ መካከል በደረገው የሰላም እንትን ነው የሚለው። እዚህ ያ የሰላም የምትለው ድንበርም እኮ ለአንድ ሳምንት ያህል ነው ምናምን ተፈጠነ ተዘጋ አይደለ። በዛ ላይ ደግሞ እርቅ ስታረግ እኮ እንደዚህ አይነት ስታረግ እኔ ለኢሳያስ ጥብቅና እንቆም አንልም ለፕሬዚዳንት ኢሳያስ ግን ከሁለት በኩል ነው የሚሆነው። ስለዚህ ጠቅላይ ሚኒስትር ራሱ ኢሳያስ የሽልማቱ ተካፋይ መሆን ብቻ እንትናቸው መስፈርታቸው ጨርሶ እንትን አይደለም። ብዙ ከጋዜጠኞች ብዙ ጥያቄ እንትን የሚላቸው የሚቀርባቸው ይመስላል ማለት በኖብል ኮሚቴው ላይ አንዳንዶችም ደግሞ ስፔኩሌት የሚያደርጉ አሉ። ጠቅላይ ሚኒስትር ራሱ ላይመጡ ይችላሉ የሚሉ አሉ። ግን እኔ ይመጣሉ ብዬ ነው የማስበው ማለት ምክንያቱም ለሚቀርበው ጥያቄ ልክ እንደ አዲስ አበባ እያወናበዱ የሄዱበት አይደለም።
አይ አሚባ መጥቶ የመቀበሱን ያው እንትን የማስሚዲያው እንትን ፒክቸር ስለሚፈልጉት ማምጣታቸው እንደውም ወደ ብሩሰልስ ወደ 16-17 ዲሰምበር እንትን አለ ሂሪንግ አለ እዛ ላይ የዚህ የጋምቤላውን ፕሬዝዳንት ብሎ ሚሾሞቹን ይዘዋቸው ይመጣሉ። ለምን በ500,000 ያህል ከደቡብ ሱዳን የተሰደዱትን ወደ ጋምቤላ አካባቢ እንትን ብለዋቸው ዜግነት ሰጥተዋቸዋልና እነሱ ትክክለኛ ነው ለማኗር ይዘዋልና እርዳታ ስጡን ለማለት ነው። ካሁን ቀደም 2 ቢሊዮን ብር ተሰጥቶ ነበር። አሁን ደግሞ ተጨማሪ ገንዘብ ለመለመን ይመጣሉና ይሄን ጉዞ እንኳን ያረጋሉ የሚል መጡም አልመጡም ለኛ ለማቀፉ ህብረሰብና ለኖብል ፕራይዝ እንትን ሰላምትን ኮሚቴው ይሄ ተክላለ መሆኑን ለማቅረብ ነው። እስቲ እንግዲህ ወደ እንትናችን እንይና ጉዞን በሚመለከት አጥር ያለ እንግዲህ እስቲ መቼን እናሳለን እዛ መቼን ደርሳለን የሚለውን እስቲ እንትን
በ9 ከዚህ እንነሳለን ማለት 9 ሰኞ ነው ወደ ማታ ነው የምንነሳው እዛ ጧት ላይ እንደርሳለን ለ12 ማለት በፈረንጅ ለ6 ሩብ ጉዳይ ገደማ እንደርሳለን። ከዛ እዛው ወለን እዛው ሰልፍ አድርገን እዛው ወለን ማታ ያን በ10 እንግዲህ 10 ጧት ነው እዛ ኦስሎ የምንገባው በ10 16 ሰዓት ከ5 አካባቢ ከዛ ተነስተን ስቶክሆልም ወደ 22 ተኩል 23 ሰዓት ገደማ እንደርሳለን።
በባቡር ነው የምንመለሰው
ስንሄድ ግን በአውቶቡስ ነው ፍሊፕ ነው መሰለኝ
ፍሊክስ ቡስ
በሚባለው ነው የምንሄደው። ስለዚህ አምሹር አሁን ቦታ ቢኖራል ብለን እናስባለን። ግን ከአሁን በኋላ እኛ ቡክ ለማድረግ ይቸግረን ይሆነ ብቻ ተገናኙን
የሚፈልጉ ካሉ በተሰጠ ቴሌፎን ያለ እስከዛ ድረስ እሱን ደውሉ። አለበለዚያ ፍሊክስ ቡስ የሚባል ድርጅት አለ ሲሴንትራል ነው እንትኑ ኦፊሱ እዛ ሄደው ማንም ሰው ቲኬት ለመግዛት ይችላል። መመለሻውንም ከኤስጂ ባቡርን ተማረግ ይችላል። እንግዲህ ተመዘገበው እስካሁን ድረስ ታዝዞ ቲኬቱ ተሰጥቷል ታድሏል ለተጓዦቹ። እዛ ያለውን ድርጅት በሚመለከት ያው ካሁን ቀደም አዘጋጆቹ ቀርበው በዚህ በኢትዮጵያ ኔት ሬዲዮም ማብራሪያ ሰጥተዋል። ያው እነሱም ልክ ቀደም ብሎ እንደ ሞሬሽ ወገን እንዳደረገው የተቃውሞ ጽሁፎችን በኢትዮጵያ ሲተደረገውን የህዝብ ማፈናቀል የመንግድያዎችን ጄኖሳይድ በሚመለከት በመረጃ የተደገፈ ሰነዶችን አስገብተዋል ለኖብል ፕራይዝ እንትኑ ኮሚቴው እና ለጋዜጠኞችም ሰጥተዋል። የዛ ቀን ምናልባት ለሚመጡ ጋዜጠኞችም መልመላሽ ሊሰጡ የሚችሉ ለማስረዳት የሚችሉ ሰዎችም ተመድበዋል። እኛም እንግዲህ ከዚህ የምንሄደው ተሰባስበን የምንሄደው የራሳችን ማስተዋጽኦ መፈክሩን በሚመለከት ከአዘጋጆቹም ጋር ተነጋግረናል። የኢትዮጵያን ህዝብ ስቃይና መከራ በሚመለከት በመላው ሀገሪቷ ውስጥ የሚካሄደውን ግፍና መከራን በማንጸባረቅ ደረጃ ነው። በአማራም ላይ የሚደረሰውን ጭፍጨፋና ግድያ የቤተክርስቲያኑም ላይ ያለውን ጥቃቶች ሁሉ የሚያጠቃልል መፈክሮችን ነው የሚንጸባረቁ ተብሏል። እና እንግዲህ ከአሁን በኋላ ለሚሄዱም መረጃዎችን ለማግኘት የሚፈልጉ ካሉ ከዛው ከኖርዌይ ካሁን ቀደም የሰጡን ቴሌፎን አለ 0047 48 62 12 12 ደግመዋለሁ 0047 48 62 12 12 በዚህ ቴሌፎን በመደወል አንዳንድ ጉዞ በመኪና የሚሄዱ ካሉ ሌላም ኦስሎ ሲደርሱ እርዳታ የሚፈልጉ ካሉ የማዳሻዎችን የመሳሰሉትን ነገር በመደወል በዚህ ሊገናኙ ይችላሉ። እንግዲህ አቶ ስዩም ጥሩ ነው ጥሩ ትግት እንትነው ሙከራ ማለት እንትን ማሰባሰብ ያደረጋችሁት ያው የሚያደርግነው ሁላችንም ተባብረን እና በዚህ በተቀደሰ አላማስር ሰው እንዲሰለፍ ለማድረግ ብዙ ጥረት ተደርጓል። ሌላውም እንግዲህ በየፊናው ያለውት ምናልባት በራሳቸው ተንሳስተው የሚሄዱ ሊኖሩ ይችላሉ። ሰላማዊ ሰልፉ አላማው እንደገለጽከው ነው። ከዛው ጭ ሌላ ተልኮ ስለሌለው የሚጨምርበት ነገር አለ? ይቅርታ
የለኝም እንዴ በጣም እግዚአብሔርስትልን ለሰጣችሁ ነድል ለሞረሽ ወገን
የሁላችን ጉዳይ ነው። በግልጽ ምንደግፈውና አብረን ምንተባበረበት ጉዳይ ስለሆነ ይሄንን ግብ ተረጋጋ ምናልባት የሚቀጥለው ሳምንት ማስፈልጋይ ከሆነ የመጨረሻ ሆድ ነው ፕሮግራማችን ላይ የሚቀርብ አዲስ ነገር ለውጥ ካለ እንትንላለን። ለዛሬ ግን ለሰጠህን ማብራሪያ በአድማጮቻችን ስም ያመሰግንኩኝ በዚህ ሰናበታለን። አትስዩም አዲስ ተናስተልኝ። እንግዲህ ሌላውን ማስተባበራችሁን ቀጥሉ በርቱ ነው ምለው። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።
ተናስተን ሮሉን ተቀያየራችሁ።
ለአማራ አይመጥንም። ዲስኩር ሰባኪዎች ሆይ ለአማራ የማይመጥነው መደፈርና ባርነት ነው ይላሉ አቶ በላይና አባት። ራስን መከላከል ተፈጥሯዊ ባህሪ ነው። በዚህ ተፈጥሯዊ ባህሪ ምክንያትም ንብሲና ሲነካኩት ተቀፈውቶ ልብ ሲጠፋ ይነድፋል። አንበሳም ተቀየው ሲልከሰከሱ አግስቶ የተወለዱበትን ቀን ያስቆጥራል። ራስን መከላከል መለኮታዊ ባህሪም ነው። ባያሌ ምዕራፎች መጽሐፍ ቅዱስም የራስን መከላከል አስፈላጊነት ያስተምራል። ለምሳሌ ኦሪት ዘጸአት 22 2 እና 3 ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ በመታው ሰው ላይ የደም እንባ የለበትም ሲል ያዛል። ይህ የመጽሐፍ ቅዱስ ትእዛዝ ተጥሶ አማራ ግዙፉ እህሉ መሬቱ ቅርሳ ቅርሱና ሌላውም ትላልቅ ሴቶቹ ብቻ ሳይሆን ወንበሩ ጭልፋውና ድስቱም ያለሃግባይ ተሰርቆ ተዘራፊዎች ቤት ይገኛል። አዲስ ኪዳንም ወደ ሮሜ ሰዎች ላይ በከንቱነት ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ሲል ያስጠነቅቃል። ሮሜ 13 4 አማራ ባለፉት 42 ዓመታት ባለም ታይቶ ያልታወቁ ግፎች ደርሰውበታል። በጅምላ ተረሽኗል። በወኒ ተጠብሷል። ሴቶች በመድኃኒት መክነዋል። ወንዱ ውሃ በብልቱ እየተንጠለጠለ ተሰልቧል። ከሚገባው ማኅበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ ታግዷል። የዚህ ሁሉ ግፍ መንስኤው አማራ ጨቋኝና ቅኝ ገዢ ተሚል ቅጥፈት የሚመነጭ ጥላቻ መሆኑ ይታወቃል። በዚህ ስር የሰደደ ጥላቻ ምክንያት አማራ ይህ ሁሉ ግፍ እየተፈጸመበት ስንቱ ተመጻዳቂ የአማራ መደራጀት ለአማራ አይመጥንም እያለ ዛሬም ይደሰኩራል። በእንዲህ አይነት ዲስኩር የአማራን እልቂት የተከላከሉትን እነ ክቡር ፕሮፌሰር አስራትን አስበልቷል። እነዚህ ሰማዕታት አሳልፈው ሰጪ ደስኳሪዎች ሰውን ውጭውን ብቻ ሳይሆን ውስጡን አበጥረው የሚያውቁትን የሕክምና ሊቅ ስለ ሰው ምንነት ለማስተማር ሽቅብ እስተመሽናት ደርሰዋል። አስራት ወልደየስና አጋሮቻቸው አማራን ለመከላከል የተነሱት የሰው ምንነት ጠፍቷቸው ወይም ጎሰኝነት አጥቅቷቸው ይመስል አሽቃባጮች እኔ ሰው እንጂ ጎሳ የለኝም እያሉ ሲመጻደቁ ይታያል። ከነ አስራት ወልደየስ የበለጠ ኢትዮጵያን የሚወዱ መስለው አድርባዮችና አሽቃባጮች የአማራ መደራጀት ኢትዮጵያን ያፈርሳል ብለው እየጮሁ የአማራን ሕዝብ ተመላ አገሪቱ ሬሳ ተቀባይ አድርገዋል። እንደ ቅድማያቶቹ በጎበዝ አለቃ ተደራጅቶ ራሱን ለመከላከል የሚጥረውን ፋኖ በአማራነት መደራጀት አማራን አይመጥንም እያሉ እያስበሉት ይገኛል። ለአማራ አይመጥንምን ዲስኩር ሰባኪዎች ሆይ አማራ ተደራጅቶ ራሱን ታውሪዎች መከላከል ታልመጠነው ይህንን እንደሚዳቋ በየቀኑ የትም ቦታ የሚታደንን ሕዝብ የሚመጥነው ምን ይሆን? የሚመጥነው እትብቱ ተተቀበረበት ርስቱ የተነቀለ ተጎዳና መውደቅ ይሆን? የሚመጥነው አይኑ እያየ ተደጁ ሞፈር እየተቆረጠና እሴቱ እየተዘረፈ መደህየት ይሆን? የሚመጥነው ኩሩ ሕዝብ እጅ ወደ ላይ እየተባለ በካቴና ታስሮና ብጫ ልብስ ወህኒ መሰቃየት ይሆን? የሚመጥነው በቁም ያሸና የነበረ ጎበዝ ተበልቱ ኮዳ እየተንጠለጠለ መሰለብ ይሆን? የሚመጥነው ጀግናና ሊቅ የምታፈራህቱ በመርዝ ስትመክን መመልከት ይሆን? የሚመጥነው የአያቶቹ ደም ታልደረቀበት ከሞያሌ እስከ ራስ ካሳ ታለው ቀዩ ነፍጠኛ እየተባለ እንደ ውሻ መባረር ይሆን? የሚመጥነው በመላ አገሪቱ በገጀራና በቀስት አድኖ በመጥፋት እንዳለ እንስሳ መቆጠር ይሆን? የሚመጥነው በስድስት ሺህ ዘመናት ታሪኩ ተቤተ መኩራብ ወደ ቤተ ክርስቲያን ያሸጋግራት የእምነት ቦታውን ስትቃጠል ተጳጳሳቱ ጋር እሳት መሞቅ ይሆን? የሚመጥነው በገነባትና በደሙ በጠበቃት አገሩ ከኢኮኖሚ ከማኅበራዊና ፖለቲካዊ አገልግሎቶች ሲገለል አሜን ብሎ መቀበል ይሆን? የሚመጥነው ለሰላሳ ዓመታት ተምድር ሲኦል በከተቱት አረመኔዎች ተረግጦ መገዛትና ባሪያ መሆን ይሆን? ለአማራ አይመጥንም። ዲስኩር ሰባኪዎች ሆይ፣ ለአማራ አይመጥንም የምትደሰኩሩ የቅድማያቶቻችን ገድል እየተረካችሁ ነው። እነዚህ ቅድማያቶች ደግሞ እንኳንስ በብልታቸው ኮዳ ለማንጠልጠል የከጀሉትን ቀና ብሎ በድፍረት ለሚያያቸውም መቅሰፍቶች ነበሩ። እነዚህ ቅድማያቶቻችን እንኳ ርስታቸውን የሚያስነጥቁ የጫማን አፈርም አስረግፈው የሚያባረሩ አንበሶች ነበሩ። እነዚህ ቅድማያቶች እንኳን እህቶቻቸውን ለሚያመክኗቸው ያለ ፍላጎታቸው ለሚጎነትሏቸውም መብረቆች ነበሩ። እነዚህ ቅድማያቶች እንኳን እንደ ውሻ ውጣ ሊባሉ የሌሎችንም ክብር አስከብረው የሚኖሩ ክሮች ነበሩ። እነዚህ ቅድማያቶች አንተ ማነህ እኔስ ማነኝ እያሉ የደፍራቸውን ኃይል ኃይላት አረፋ የሚያስደፍቁ ተርቦች ነበሩ። እነዚህ ቅድማያቶች እንደናንተ አትደራጁ እያሉ የሚያሽቃብጡ ሳይሆኑ በጎበዝ አለቃ ተደራጅቶ ክብሩን ለማያስጠብቅ ወለወልዳ ባንዳም መድኃኒቶች ነበሩ። ለአማራ አይመጥንም ዲስኩር ሰባኪዎች ሆይ፣ ለአማራ ስለማይመጥን ጅልነት እንስበክ ከተባለማ ለአማራ የማይመጥነው እንደ በግ እየታረደ ማለቅ ነው። ለአማራ የማይመጥነው በምላሱ ለሚደልለው ከሃዲ ሁሉ ማጎብደን ነው። ለአማራ የማይመጥነው በድንጋይ ተጉሮና በቆንጨራ ታርዶ ማለቅ ነው። ለአማራ የማይመጥነው ልጆቹ በቀስ ሲያልቁና ዓይናቸው ተመንቅሮ ሲወጣ እንደ ድንጋይ መጎለት ነው። ለአማራ የማይመጥነው ተደጁ ሞፈር ሲቆረጥ እንደ ሉንጉፍ ገበሬ እጁን አጣጥፎ መቀመጥ ነው። ለአማራ የማይመጥነው የአምልኮት ቦታውን የሚያቃጥሉትን ጋኔኖች ዝም ብሎ ማለፍ ነው። ለአማራ የማይመጥነው ያለ ታሪኩ ርስቱን አሳልፎ መስጠት ነው። ለአማራ የማይመጥነው ያለ አባቶቹ እንደ ውሻ ውጣ መባል ነው። ለአማራ የማይመጥነው ያለ ውርስ ታሪኩ ሌሎች እራት ሲበሉ እርሱ መብራት አብሪ ሆኖ መገተር ነው። ለአማራ የማይመጥነው ማዳጋስካር ይደርስ የነበረው ግዛቱ ተጨማትሮ በአባይ ተከልሎ መኖር ነው። ለአማራ የማይመጥነው ልጆቹን ውህን ያስቆልፎ እራት በልቶ ማደር ነው። ለአማራ የማይመጥነው የሰማዕታትን እርም መብላት ነው። ለአማራ የማይመጥነው የቅድመ አያቶቹን ክብር እንዳለቀ ድሪቶ መጣሉ ነው። ለአማራ አይመጥንምን ዲስኩር ሰባኪዎች ሆይ፣ ለአማራ አይመጥንምን እየደሰኮራችሁ ሰይጣኖች አማራን ቀኙን ሲመቱት ግራውን እንዲሰጥ የምትሰብኩት ቅዱሳን ሆናችሁ እንዳልሆነ እሙን ነው። ቅዱሳን ሰይጣን ቀኝህን ሲመታህ ግራህን ስጥ እንዳላሉ የታወቀ ነው። ቅዱሳን አውሬ ሲበላህ እግርህን አጉርሰው እንዳላሉ ግልጽ ነው። ቅዱሳን ከሚታረዱት ቀድመው የሚሰው እንጂ ሳትከላከሉ ታረዱ እያሉ እንደናንተ ንጹሐንን እንዳላስፈጁ የታወቀ ነው። ቅዱሳን ሰይጣን በነገሰባት ምድር አሁን እንደሌሉም የሚታወቅ ነው። ቅዱሳን በመሥዋዕት አልቀው ዓለም ባጋሰሶችና ባረመኔዎች መወረሯ የሚታይ ነው። ስለዚህ ሰይጣን በሚመግባቸው ተኩላዎችና ቀበሮች በተወረረችው ኢትዮጵያ አማራን እንደ በግ ኑር እያሉ መስበክ ኢየሱስን ተሰቀሉት ፈሪሳውያንና አማራን በየቀኑ ተሚያርዱት አረመኔዎች መክፋት ነው። አንስታይን በተደጋጋሚ አንድ አይነት ስልት ተጠቅሞ የተለየ ውጤት መጠበቅ ድድብና ነው ሲል ያስተማረውንም አለማወቅ ነው። ከሰላሳ ዓመታት በላይ ለአማራ አይመጥንም ሰብኮ የተለየ ውጤት መጠበቅ ትርጉሙ አንስታይን እንዳለው ነው። ለሰላሳ ዓመታት በአማራ አይመጥንም ስብከት ላስፈጃችሁ ሕይወት ንስሐ ገብታችሁ ሌላ መንገድ መቀየስ የበጎነትና ብልህነት ምልክት ነው። ለአማራ አይመጥንም ዲስኩር ሰባኪዎች ሆይ፣ እኛ በሆዳምነት በፍርሃት በስስትና ባድርባይነት ተወጥረን ሙሉ ሰው ሳንሆን የሰውነት መርጌታውን አማራን በሰውነትህ ተደራጅ እያልን ከግማሽ ክፍለ ዘመን በላይ በዘረኝነት በተደራጁ አውሬዎች ማዘንቸር ምን የሚሉት አስመሳይነትና አሽቃባጭነት ነው? የሙሉ ሰውን መስፈርት አሟላለሁ ሲል አፉን ሞልቶ የሚናገር ለማራ አይመጥንም ሰባኪ እስቲ ማን ነው? አውሬዎች ሰዎችን ከቦ በሚበሉበት ዘመን እጃችሁን አጣጥፋችሁ በተናጠል ተበሉ ምን የሚሉት የዲያብሎስ ስብከት ነው? ለማራ አይመጥንም ዲስኩርስ ሰባኪዎች ሆይ ተድራጅቶ ሌሎችን ማጥፋት በሰማይና በምድር የሚያስጠይቅ አሪዮስነት ነው። ዳሩ ግን ራስን መከላከል ለማንኛውም ፍጡር ተፈጥሯዊና መልኮታዊ ባህሪ ነው። ራስን ተከላከል በማለት ፋንታ ሰይጣን ቀኝህን ሲመታ ግራን ስጠው የሚለው ያሽቃባጮች ብህትና የይሁዳ ስብከት ነው። የናንተ በስሙ መደራጀቱ ለማራ አይመጥንም ዲስኩር ከአርባ ሁለት ዓመታት ጭፍጨፋ የተረፈውን አማራ የሚያስጨረግድ ቆንጨራ ነው። ለአማራ ስለማይመጥን ጅልነት እናውራ ከተባለ ለአማራ የማይመጥነው እንዳያቶቹ በጎበዝ አለቃ ተደራጅቶ ራሱንና ሌሎቹን ወገኖቹን ተመጥፋት አድኖ የተሰነጠቀችውን አገሩን እንደገና መገንባቱ አይደለም። ለአማራ የማይመጥነው መደፈር፣ ባርነትና የገነባት አገር መፍረስ ነው። አመሰግናለሁ ሲሉ አቶ በላይነህ አባተ የአማራን መደራጀት አስፈላጊነት በአጽንኦት ገልጸዋል።
አርማጮቻችን ከጣው ስርጭታችን የጥያቄና መልስ ጊዜ ነው። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛል። የለቱ እንግዳችን ላለፉት 25 አመታት በላይ ጀግኖች አባቶቻችን በደማቸው አጁትን ኢትዮጵያ ሀገራችንን በክብር ለዘላለም ለማቆየት ትውልዳዊ ግዴታው ለመወጣት በዱር በገደሉ በመከራ ተፈተነ ነው። የኢትዮጵያ አርበኞች ግንባር ከመመስረቱ በፊት ጀምሮ ወጣቱ ትውልድ በነቃና በተደራጀ ሁኔታ የጸረ ትህነግ ወያኔ ትግሉን ለማቀጣጠል
ጀግንነትን ሰንቆ ድር ቤቴ ያለ ታጋይ ነው። ወደ ኤርትራ በመዝለቅም የብረት ትግሉን ለማቀናጀት ጥረት አድርጓል። ሁኔታው ለፍቀዱ ሲገነዘብ ትግሉን ለማቀጣጠልና ጉልበት ለመስጠት ወደ አገር በመመለስ የፋኖ አስጠንቀቀሰ ማደራጀት ሪስክ ጊዜ ድረስ ከትግል ጓደኞቹ ጋር ያማራውን ወጣት በማደራጀት ሲንቀሳቀስ ቆይቷል። ባለፈው ሰኔ 15 ቀን በዶክተር አብይ ቦርያን በተወጠረና በተቀናበረ ሴራ ያማራው መሪዎች ከተገደሉ ወዲህ በፋኖ ታጋሽ ላይ በተከፈተ ዘመቻ ምክንያት ብዙ የእንቅስቃሴ አባላት የነበሩበት ቦታ ለመልቀቅ ተገደዋል። የዛሬው እንግዳችን በዚህ ሁኔታ ላይ ያለ ነው። ተራስተኛ እንግዳችን አቶ ቴዎድሮስ ይስማሃል?
ይስማኛል። ሰላም ላችኋል።
እሺ ተራስተኛ፣ የኢትዮጵያነት ሬዲዮ ለውይ በጋበዝ ዘመሰረት በሰዓቱ መገኘት አልባማጭቻችን በኢትዮጵያነት ሬዲዮ ዝግጅት ክፍል እንደማራሲስም የከበረ መስካና ያቀረው ኩል ጥያቄና መስሉ ነሽጋገራለን። እስቲ በቅድሚያ አንድ መሰረታዊ ጥያቄ ላንሳልህ። ይሄንን ከሰኔ 15 ቀን በፊት ባሉትና በኋላ የወጣቱ የፋኑ እንቅስቃሴ በምን ደረጃ ላይ ይገኝ ነበር የሚባል ኢንፎርሜሽን ቢጠየቅ እንዴት ታቀርባለህ? ከሰኔ 15 ዶክተር አብይና የውያኔ ስራ ከተከናወነ በኋላ የፋኑ ትግል ምን ደረጃ ላይ ይገኛል? የሰኔ 15 ያው የአማራ ጠልም ጃባ ወአናነት አማራው እንዳይደራጅ ራሱንም የሚከላከልበት ኃይል እንዳይገነባ ለማድረግ ነበርና በተወሰነ ደረጃ ተሳክቶለታል የሚባልም አነጋገር አለ። እስቲ ባንተ በእናንተ ዘባላችሁት ምን ደረጃ ነው ያለው ይሄ የፈኖን ቅስቀሳ?
በጣም ጥሩ። ያው እንደገለጽከው እንግዲህ ከሰኔ 15 በፊት አማራነት የአማራ መገፋት የኢትዮጵያ ህልውና አደጋ ላይ መውደቅ ያሳሰባቸው የአማራ ልጆች ከፍተኛ የአማራ ብሔርተኝነት አማራን ማዳን ኢትዮጵያን ማዳን ነው ብሎ በማሰብ አማራነትን መከላከል የሚገደለውን የሚሳደደውን አማራ የሚመዘበረውን የሚገፋውን አማራ ማዳን ኢትዮጵያን ማስቀጠል ነው ብለው የሚያምኑ ጀግኖች ከፍተኛ እንቅስቃሴ ያደርጉ ነበር። ይሄ ያሰጋቸው ጸረ ኢትዮጵያ የሆኑ ኃይሎች፣ ጸረ አማራ የሆኑ ኃይሎች የኢትዮጵያ ታሪክና የኢትዮጵያ ባህል፣ የኢትዮጵያ ሃይማኖት አመጣጥ አመሰራረት፣ መንግስታዊ አመሰራረት ሁልጊዜም የማይዋጡላቸው ኃይሎች የፈጠሩት ችግር ሰኔ 15 ነበር። ከዛ በፊትም መረጃው ይታወቅ ነበር። ያው ጀነራል አሳምነው ጽጌ የሚመራው የክልሉ ሰላምና ደህንነት ቢሮ አማራን ክልል ውስጥ የሚኖሩ ህዝቦችን አማራንም ለመከላከል የሚያደርገው ከተለያዩ አቅጣጫዎች የሚሰነዘሩ ጥቃቶች ለመከላከል የሚያደርገው የማደራጀት የማንቃትና የማዘጋጀት አልተዋጠላቸው ኃይሎች ሰኔ 15 ላይ ከውስጥና ከውጭ በተቀነባበረ ሴራ ያው ጉዳዩ ድርጊቱ ተፈጽሟል። እስካሁን ድረስ በመንግስት የተሰጠ እውነት የሆነ ሀቅ የሆነ መረጃ የለም። ነገር ግን ህዝቡ እውነቱን ያውቃል። ማች እንጂ ገዳይ አማራ እንደሌለ ያውቃል። ይህን ስራ የሰሩት ደግሞ ከውስጥ ያሉ የአዴፓና አንዳንድ ደግሞ ጽንፈኛ መንደርተኛ የጎጠኛ ኃይሎች ከፌዴራልና ከትህነግ ኃይሎች ጋር በመሆን ሰኔ 15 አደጋው ደርሷል። ያ ክስተት እንግዲህ ታሪካዊ ክስተት ሆኖ አልፏል። ያው ላለፉት 28 ዓመታት ሲበዛ ደግሞ ለ50 ዓመታት በአማራ ህዝብና ኢትዮጵያዊነት ላይ ይሰራ የነበሩት ሴራዎች አንዱ ክፍል አንዱ አካል ሆኖ አልፏል። እንግዲህ ከዛ በኋላ የፋኖ እንቅስቃሴ የወጣቱ እንቅስቃሴ በመደራጀትም ይፋዊ በሆነ መደራጀትም የመንቀሳቀስ ኃይልም ተገድቧል። ምክንያቱም አላማው ታርጌቱ እነዛን ሰዎች መግደል ወይም ክልሉን ማተራመስ ብቻ ሳይሆን የአማራነት እንቅስቃሴን የኢትዮጵያዊነት እንቅስቃሴን መግታትና ማስቆም ስለነበር ጽንፈኛና እነዚህ ጸረ ኢትዮጵያ ኃይሎች እንቅስቃሴ በተወሰነ ደረጃ ይሄን ለጊዜው በማደናቀፍ የተሳካላችሁ ይመስላል እያስባለሁ። እና እንደዚህ ነው እንቅስቃሴ ነበር።
በጣም ጥሩ። ዶነት እንደው ስለሆነት እንነጋገር ካልን አሁን ያነሳው ጉዳይ ነው የኢትዮጵያዊነት ልዩ መገለጫና ያገሩቷም ተቀጣይነቷ መሰረት መሰሶ ኮንቷ አንደኛ ጉዳሽ መካከል ያማራ ሁሉና መጠበቅ ወስታይ ነው። ይሄና ግንዛቤውስ ካላስገባን ኢትዮጵያ ደግሞ ኢትዮጵያ እንዳግም ትንሳኤ ለማብሰር እንደማይቻል በግጥኝና መናገር ይቻልና ይሄ በህዝቡ ውስጥ ተሰርጿል ወይ ኢትዮጵያዊነትን ለአማራው መናገር ማለት ለአንድ ሴት ልጅ ምጥ እንደማስተማር ነው በመሰረቱና ይሄን አማራው ይሄን ሸክም እንዳለበት በዚህ ዙሪያ ላይ ወስታኝ የሆነ ትግል ማድረግ እንዳለበት ስነ ልቦና ውስጥ እንዴት ነው እናንተ ወጣቶቹ ታያታላችሁ ይሄንን?
አዎ እንግዲህ የነሱ ሰናትሩስ ላይ የተወሰደው ምርጫ ያው እንደነገርኩ ለ50 አመታት አሁን ደግሞ ይፋዊ መንግስታዊ ስርዓትና ቅርጽ ይዞ ለ28 አመታት ኢትዮጵያን የማፍረስ አማራን የማዳከም የአማራ የሆኑ ነገሮች ሁሉ የመበታተን ስራዎች አንዱ ሂደት ሆኖ በታሪክ ይዘነው አልፈና ከዛ በኋላ እነዚህ መስዋዕትነት ስለኛ ሲሉ ከፍሎ ያለፉ ጀግኖች ስለኛ ሲሉ ደማቸውን ያፈሰሱ አጥንታቸውን ያፈሰሱ አራት የክልላችን ጀግና መሪዎችና ከ2700 በላይ የሚሆኑ ልዩ ኃይሎች የደህንነት አጥንት ጥርካሬና ወኔ ሆኖን እንደባለፈው ከሰኛ 15 በፊት እንደነበረው ነጻነት ያለው እንቅስቃሴ ባይሆንም አሁንም በጎን በገደሉ አጥንታቸውን ደማቸውን ያፈሰሱ ጓደኞቻቸውን መስዋዕት ከፍለው ትግሉን ያስቀጠሉ ጀግኖች ጋር በመሆን ትግላችን ያካሂድናል። በአሁኑ ሰዓት ኢትዮጵያን አፈራርሶ ፍስራሽን አማራ ህዝብ ለመጫን የሚደረገው ሴራ በይበልጥ ተጠናክሮ ሳይተን ፋኖ አርበኛ ህዝባዊ ሰራዊትና ፋኖ አርበኛ ህዝባዊ ኃይል በሁለቱም ማቀናጀት ህዝባዊ ትግልና ይሄን ደግሞ የፋኖ ራስን የመከላከል የክልሉን ሰላም ጸጥታ እና ደህንነት በራስ አቅም የማስጠበቅና የመከላከል እርምጃ አድርገን ከሌሎች ኢትዮጵያ ወንድሞቻችን ጋር ሆነን ስርነቀል የስርዓት ለውጥ እንዲመጣ ስርነቀል የሆነ ይሄ ዘራፊና አወናባጅ የሆነ መንግስት ሲስተም እንዲቀየር ህዝባዊ እንዲገኝነት እንዲከታተል ፋኖ ደግሞ አስፈላጊ ሆነ ሲገኝ ራሱን የመከላከል መብቱን እየተጠቀመ ስርነቀል የሆነ ስርዓት ለውጥ እንዲመጣ አሁን ጠንክረን እየሰራን ያለንበት ጊዜ ላይ ነው የምንገኘውና ሁሉም በየቦታው ስራውን ግንጹን አጥፎ እየሰራን ያለን።
በጣም ጥሩ። አሁን ልክ ወደሱ ወደ ዋናው ጥያቄ ልገባስል ነው እንትን ያነሳው የአማራው ተጋድሎ አሁን ከዚህ ከአብይ ሰኔ 15 ንጽራ አማራ ጠል ሊሆን እንደ ከተወሰደ ወዲህ የአማራውን ተጋድሎ ቅንጅት እንዳላገኘ ሲነገር ቆይቷልና ከቅርብ ጊዜ ወዲህ ግን የፋኖ አርበኞች ህዝባዊ ሰራዊት የምንቅስቃሴ አስኳሉን ጥሎ አማራውን ለውናው ለማስተረፍ ሲል ለመስዋዕትነት የተዘጋጀ ኃይልውን መሆኑን በቅርቡም ሰምተናል። እናው ግን ጸጥታውን ከማስከበር ውጭ ሌላ ባላማ ደረጃ ሌላ ተጨማሪ ኃላፊነት ወይ ማላማ አስቀምጧል ወይ? በርግጥ በክልሉ በሚባለው አማራ ክልል ብለን እንጻና በነው ያነቋንቋም ወይ በነወነግ በዚህ በቅማንትም ዙሪያ በሎችም ብዙ ችግሮች እንደተከሰቱ ነው። ያንን የሚጠብቅ ኃይል አማራው ለሁሉናው ከብዙራው የተከበበ በመሆኑ ይሄን ጸጥታ ብቻ ለማስከበር ነው ይሄ ኃይል እንቅስቃሴ የተመሰረተው ወይስ ሌላ ኃላፊነት ውስጥ አለው?
ኖ ስብቻ አይደለም። አሁን በአራቱ ማቅጣጫ በኩል በተግባር ባይናችን እንደምናየው የአማራ ህዝብም ሆነ ኢትዮጵያ የተከበበችበት ሰዓት ነው። ትናንትና ለነጻነት ለፍትህ ለእኩልነት እንታገላለን ሲሉ የነበሩ ድብቅ ሴራ ያላቸው ጸረ ኢትዮጵያ ኃይሎች ጽንፈኛ ኃይሎች ዛሬ ሀገሪቱን አፈራርሰው ፍርፍራሹን በአማራ ህዝብ ላይ ለመጫን የሚደረገው ነገር እንዲሁ የክልሉን ሰላምና ጸጥታ በማስከበር ብቻ የሚናደርገው ትግል አይደለም። ሰነድ ተዘጋጅቶለት ከአንዳንድ ስምንት ሰነዶች ተዘጋጅተው የራሱ አላማ፣ መርህ፣ ግብ፣ ፖሊሲ፣ አቋም ያለው አደረጃጀት መተደራጅቶ ያለ ተደራጀው ፋኖ አርበኛ ህዝባዊ ሰራዊት ወታደራዊ እዝ የሚመራ ፋኖ አርበኛ ህዝባዊ ሰራዊት የሚል ነው። ይሄ ብቻ ሳይሆን የክልሉ ሰላምና ደህንነት ብቻ መጠበቅ ሳይሆን ይችን ሀገር ከመፈራረስ ከመበታተና ወደ ብጥብጥ የሚያስገቡትን ፈኛ ኃይሎችን እነሱን ፊት ለፊት በመጋፈጥ በሚገኘው አጋጣሚ የአማራና ኢትዮጵያ ያን ጠላት የሆኑትን ፈኛ ኃይሎችን ታግሎ ለማሸነፍ የሚደረግ ወታደራዊና ህዝባዊ ትግል ነው። ይህ ትግል መርሃችን የተመሳንበት መርህ ሰው ልጅ እንደ ሰው ተቀብሮ ባህሩ ላይ መኖር መቻል አለበት። የጋራ የሆነ ታሪክ አለን። የጋራ የሆነች ሀገር አለች። የጋራ የሆነ ጥቅም አለን። የጋራ የሚያስተሳስር ደምና አጥንት አለን። ይህን ደምና አጥንታችን የጋራ የሆናችን ንብረታችን ሀብታችን እንደካዱ ኃይሎች ዛሬ እንዳልነበርና አዲስ እነሱ እንደፈጠሩ አድርገው ይህን ሀገር በእነሱ በሚፈልጉት አቅጣጫ መርተው አበጣጥቶና በተነው የሚያደርጉትን ምግስቃፍ ሁሉ ያነንም በግልጽ ታግሎ አጠቃላይ የኛ ትግላችን በአሁን ሰዓት ስትራቴጂውን ፖሊሲውን ተነድፎ እንቀሳቀስበት ይሄ ፍራት ለኢትዮጵያም ሆነ ለአማራም የማይጠቅም ስለሆነ ፍራቱን ሲስተሙን በዝባው ይሄድና ወታደራዊ መስጥ መወገድ አለበት እንዳመጣጡ የመከረ መወገድ አለበት በሚል አላማ ተነስተን ነው እንጂ የክልሉ ሰላም ደህንነት ወይ አማራን መከላከል ብቻ አይደለም ፍራቱን ማስወገድ ስለዚህ ኢትዮጵያም እንደሞቻችን ጋር በመተባበር ሁሉም ተናው ይሆን ሁለገብ የሆነ ትግል በማድረግ ፍራቱና ፍራቱ የወለደው ሲስተሙ ታግሎ በሌላ የሽግግር መንግስት መተካት ይሄ ነው አማራጩ ብለን ያዙ ስለዚህ በዚህ ነው እንምታክላለን ግባችንን ለመጨረሻው ግባችንም የኛ መጨረሻችንም የኢትዮጵያውያን በአጠቃላይ ሁላችሁም ያገባኛል ብለው የኔ የሚሉት ተነጋግረው የሚመሰረቱት መንግስታዊ ፍራት እንዲኖርና ህዝቡ አጣውን ገስቶ በገንዘብ ቀጥሮ የሚያሰራው መንግስት ወይም ፓርቲ መርጦ በራሱ ፈቃድ ሀገር በሰላም በእድገት በስግና በመቻቻል በኩልነት እንኖርባት ሀገር ልትኖር ነው የምንታገለው
አይ በጣም ጥሩ ምርግዝ በመሰረቱ ልክ ነው በአማራው ላይ የተፈጸመ ያለው ግፍ የተፈጸመው ሞልቶን እንዲፈስ ከተደረገ ብዙ ማለት ተቆጥሯልና ዝም ብሎ ከመገደል ከመከላከል ወደ አጥቂነት መሄድም እየመጣ መሄድ አይቀርምና አንድ ተረት አለ በአገራችን ምንም ለውሻ ከሮጡለት ለልጅ ካለቀሱ ለምነው ልጅ ላይ ለልጅ ከሳቁለት የሚል ነገር አለና በአሁን በኢትዮጵያ የሚታየው ይሄ ነው ባለጌዎች እና ጋጦቶች መጠነኛ ያለፈ ጸረ አማራ እንቅስቃሴያቸውን በመላው ኢትዮጵያ ዘርግተዋል እና አገዛዙም ይሄንን ዝም ብሎ የሚመለከት ነው ያብይ አገዛዝ
እሱ ብቻ አይደለም አሁን ረቀቅ ያለና እጅግ አሳሳቢ የሆነ ድራማ ነው የሚሰራው ምክንያቱም በአሁን ሰዓት ያለው መንግስት ላይ ስልጣን ይዞ ያለው ኃይልም ይሁን እንግዲህ የሰጣቸው ኃይሎች ይሁን ተነስተውበት ያለ ከዛሬ 40 እና 50 ዓመት ዘውት የተነሱት አገርን የማፍራረስ የራሳቸውን የኔ የሚሉትን ቦታና ክልል ሀገር የማድረግ አጀንዳ ነው በቀጥታም ሆነ በተዘዋዋሪ የሚሰራው ስራ እነ ዶክተር አብይነ ጆዋር መሐመድና ሌሎች የኦሮሞ ፍንፈኛ ኃይሎችን አንዳንድ ሰዎች በታትነው ለያይተው የሚመለከቷቸው ኃይሎች አሉ። እነዚህ ኃይሎች ከጅምራቸው ሲነሱ ትግልን ቀሮ ብሎ አደረጃቸው ሲነሱ አንድ አላማ ኑሯቸው የተነሱ ኃይሎች ናቸው። እነዚህ ኃይሎች አሁንም የሚሰሩት ስራ አብሮ ተባብሮ ነው የሚሰሩት። በአደባባይ በጠራራ ፀሐይ ሰው የገደለ ንብረት ያወደመን ኃይልን ወንድማችን ነው አብረን ከሱ ጋር እንሰራ ይላሉ። እንደገና በጎን ደግሞ ኢትዮጵያን ህዝብ ሌላ ማባበያ እየሰጡ እስከ መቼ ይቀጥላሉ? ስለዚህ ይሄ ሁሉ ያመጣው ፍርሃት ይወለደው አከረሙን ፍርሃቱን ከነሲስተው መጣግ ነው። አፋን አርበኛ ዘው ሰራዊ አብሮት ሊሰራ አብሮት ሊታገል የሚችል ይሄ ፍርሃት ነው ወግዳለ አለበት ብሎ ከሚያምኑ ለሰውነት ልጅቶችና ሙድኖች ጋር ብቻ ከዴ ተበድሏል ከዴ አይደለም ያማራ መበደሉ ምንጩ ፍርሃት ነው። የኢትዮጵያ ህዝብ መበደሉ ምንጩ ፍርሃት ነው። ስንፈኞች መስፋፋትና ይሄ ሁሉ እንግልት ድያ መሰቃየት ይሄ ሁሉ መሳደድ መፈናቀል ምንጩ ህገመንግስታዊ ፍርሃት ነው። ስለዚህ ህገመንግስታዊ ፍርሃት ታግሎ ፍርሃቱን መቀየር አለብን ብሎ የተነሳ ኃይል
አይ በጣም ጥሩ የራሱ የጊዜ ጥያቄ ነው። በጣም ትልቅ ክብር እንደለማን ነው ለሁሉም ኢትዮጵያዊ ነው ለሚለው ከፍተኛ ሞራል እንትን መነቃቃት የሚሰጥ ነውና ይሄን ትግል እስከዘለቀታው ማድረሱ ሁላችንም ኃላፊነት ነው። ከዚህ ውስጥ ካሁን ካነሳው ትግል ጋር እንግዲህ አንዳንድ እንትኖች ካሉ ጣላቶች ኢትዮጵያ ጣላቶች አማራው ጣላቶች የሚሄዱበት ፍጥነት ለየት ያለ ነውና እንደ ወደ ኋላ እንኳን ሄደን ብንመለከት የዛሬ 4 አመት እንደዚህ 3 አመት በኮሎኔል ደመቀ ዘውዱ ጥይት አብሪነት ለጎበይ መልክ መስዋዕትነት የተጀመረ አማራ ተጋድሎ እንቅስቃሴ ወያኔን ጥላ አርጎ ካባረረው ዲ ለአማራው ልጆች ተጋድሎ ብርሃንን ያሳየበት ወቅት ደርሰን ነበር። ባለተረኞች በከፈቱበት ጦርነት ግን አሁን ሌላ ዋጋ ተጨማሪ ዋጋ እየከፈለ ነው። አማራውን ክብሩና ነጻነቱን ማንነቱን አስጠብቆ ከቀረው ኢትዮጵያ ህዝብ በሰላም በመከባበር በኩልነት ለመኖር እየከፈላሉ መሰዋዕትነት ኢትዮጵያን ወዴት አቅጣጫ ወስደታብላል? ይሄ ሁኔታ ካልተሳካ ህዝቡ ይመለከታል ኢትዮጵያን ማዳን ይችላል የሚለው ነገር አማራው ራሱን ለውና ቀድም ለተጠቅላቅ ሰዋል በቅድሚያ አማራው ሁሉናውን በኃይልም ይሁን በሌላ መንገድ አስከብሮ ሌሎች ኢትዮጵያዊነት እንፈልጋለን የሚለው ጋር ተፈላልጎ ለተባብር ይችላል። ግን በኢትዮጵያዊነትም እየተከተከተ በአማራነትም እየተከተከተ ሊቀጥል ይችላል ይሄ ነገር
ይሄ ነገር በእንደዚህ ሁኔታ ሊቀጥል አይችልም። ምክንያቱም እነዚህ ኃይሎች ኢትዮጵያን ለማጥፋት የግድ አማራን መንጣት አለባቸው። አማራን ለመንጣት ደግሞ የግዴሱ የሆኑ ነገሮችን ማጥፋት አለባቸው። ለ25 ለ28 ዓመታት ሙሉ የሐሰት ታሪክ የጨቋኝ ተጨቋኝ ታሪክ እየተጻፈ ሐሰት ልቦለዶች እየተጻፉ በአማራ ላይ ሲዘመት የነበሩ አማራ ሲገደል ሲፈናቀል ጀኖሳይድ ሳይለንት የሆነ ጀኖሳይድ ግልጽ የሆነ ጀኖሳይድ ሲፈጸምበት ያ ሁሉ የእነሱ ህልማቸው የአማራ ህዝብ በእውነት በታሪክም የበደላቸው ነገር የለም። ዛሬም ባዶ እግሩን የሚሄድ ነው። ዛሬም ሞፈርና ቀንበር ከዱር እንጨት ቆርጦ የሚያርስ ህዝብ ነው። ዋናው አላማቸው እነሱ ግን ኢትዮጵያ ከሚለው መንፈስ አማራ ከሚለው መንፈስ ሁለቱም መንፈስ መቀበል ስለማይችሉ መንፈሳቸው ከባድ ስለሆነ አንደኛ ይሄ ነው። ሁለተኛ እነዚህ ጽንፈኛ ኃይሎች ቀደም ብሎ አባቶቻቸው የሰሩት ታሪክ የለም። ታሪካቸው የሰሩት ስራ ስለሌላቸው አሁን ሌላው ሰርቶ ሲገኝ ያም ኮምፕሌክስ የትንሽ ዝቅተኝነት የመዋረድ ጊዜ ወይም ደግሞ የታሪክ አልባነት ስሜት ስለሚሰማቸው ይሄን ታሪክ ማውረድ ይሄን ታሪክ ማዋረድ ነው ችግር መበታተን በእነሱ ስሜት የሚፈጠር ነው። ስለዚህ ይሄ ነገር በዚህ ሊቀጥል አይችልም። ምክንያቱም አሁን ላይ ምርጫ እየተባለ የሚደሰቆረው ውህደት እየተባለ የሚደሰቆረው ዝሮ ዝሮ ትናንት በህወሓት ኮሎናይዝድ የነበረችን ሀገር ዛሬ ደግሞ በኦሮሞ በኦዲፒ ኮሎናይዝድ ለማድረግ የሚደረግ ሩጫ ነው። ስለዚህ ተጠናክሮ ሁሉም አማራ ወጣት የአማራ ህዝብ ተጠናክሮ መጀመሪያ ራሱን መከላከል ምክንያቱም እሱ ነው የሚገደል ያለ አማራ ስለሆነ የጥያይ ነኝ ስላለ እሱ ነው የሚገደለው የሚፈናቀለው ከሁሉም በተለይ አሁን ደግሞ ሌሎቹ ጽዋው እየደረሳቸው ነው። ደቡብ ያሉ አፋር ሶማሌዎች ሌሎቹም ጽዋው እየደረሳቸው ነው። ስለዚህ ይሄ ጉዳይ ምንጩ የት ነው ብለን ስንመለከት ይሄ ስርዓት ያመጣው ነው። ኦነግ እና ህወሓት
አድማጮቻችን
የቴሌፎን መቋረጥ ስላጋጠመን እንደገና መልሰን እንግዳችንን እናስገባለን። በሚከተለው ሙዚቃ ተከታተሉን። አድማጮቻችን እንግዳችን አሳሁን አግተናል በትረፈው መስመር ውይይታችን እንቀጥላለን። መስመሩ አንተ ነው ተፈራስ።
በጣም ጥሩ። እንግዲህ አሁን ላይ አጋጥመን ያለው ማዕትና አመከራም በብዙ ዘመናት ጥንፋጥረው ሀገር ሊያፈርሱ ሲራወጡ ደቃቆላ ከታች ከላይ ሲሉ ከታሪካዊ ጠላቶቻችን ጋር አብረው የተነሱብን ኃይሎች ናቸው። በአንድ በኩል እኛ እነዚህ ታዘው ወይም አድርጉ ተብለው የሚሰሩትን ኃይሎች ብቻ ነው የምንመለከተው። ነገር ግን በአሁኑ ሰዓት ላይ እየተሰራ ያለው ስራ በቅንጅትና በውህደት የሚሰራ ስራ ነው። ምክንያቱም ለረጅም ጊዜ በአማራም ላይ ይሁን በኢትዮጵያ መሰራረት ላይ ምንጭ የነበራቸው ኃይሎች ፌዴራልን ስልጣንና ኃይሉን በመያዝ ኢትዮጵያ ሀገራችን ለማፈራረስ የአማራን ህዝብ ደግሞ ደሙን ለማፍሰስ ለማፈናቀን ለማሳደድ የሚያደርጉት ኃይል ስለሆኑ እነ ጁሃር እና አብይ እና ለማ መገርሳ በአንድ ላይ በቅንጅት የሚሰሩት ስራ ነው። ምክንያቱም እነዚህን ሁለት ኃይሎች ለይቶ ማየት አይቻልም። ምክንያቱም ትናንትና በህወሓት ዘመን አብረው የነበሩ ኃይሎች ናቸው። ዛሬ ደግሞ በሌላው ላይ ጉልበታቸውን አቅማቸውን ለማሳየት የሚሰራው ስራ እነዚህ ኃይሎች ሰው ሲገሉ፣ ሲያስገድሉ፣ ሲያፈናቅሉ፣ በቁም ቤት ሲዘርፉ፣ ንብረት ሲዘርፉ ሽፋን የሚሰጥ የሚከላከል መንግስት የለም። በአንጻሩ ደግሞ አማራ ክልልም ሆነ ሌላ ቦታ ላይ የሆነ ችግር ኮሽ ባለሽ ቁጥር ኃይልና ጉልበታቸውን ተጠቅመው ፋኖንና የአማራን ህዝብን በማሳደድ በመግደል ላይ ያሉ ኃይሎች ናቸው። ስለዚህ እነዚህ ኃይሎች እጅግ በጣም አስከፊ የሆነ ነው። የስርዓት ወለድ የሆነ ሲስተም እና አካሄድ ህወሓትና ሲጠቀምበት የነበረውን እነዚህ ደግሞ ምንም አረመኔያዊ በሆነ አውሪያዊ በሆነ አካሄድ እየተጠቀሙበት ስላለ ህዝቡ በንቃት መታገድ ይኖርበታል ያስባሉ።
መልካም። አሁ እንግዲህ ወደዚሁ ውስጥ ወደ አማራ ወደ ራሳችን መመልከት ላይ እናተኩርና እንዳጭር ጥያቄ አለኝ። የአማራው በአማራው ትግል ላይ ግልጽ ያልሆነው ነገር ተብሎ የሚነገር አለ። አማራው ጠላቱን አላወቀም የሚልህ ጉዳይ በቁጡ መጤን ያለበት ነው። ፋሽቶች፣ አምባገነኖች፣ ዘረኞች የአማራው ግፍ አይነት ተቀባይ እንዲሆን ሊያደርጉት ይችላሉት ራሱ አማራው ጠላቱን አለመለየቱ ነው። አደገኛውን ዘረኞች ኢትዮጵያ ለመታተን የሚጠቆምባቸው መሰረታዎች አብዛኛው አማራ ዝም ብሎ ያያየ ነው። አማራው ባብይ ፕሮፓጋንዳ ተሽምለም እንትን ይሏል ይታለላል፣ ባንዳዎችና ጥቅመኞች ይወረብሩታል። እና ይሁንታ ለመቀበልም እንትን ለመቀልበስ ከሁሉ በፊት አማራው ራሱ ውስጡን በማያትና መፈተሽ መደራጀት በምን በስልት በጽንን በጽናት ባንዳውንም ለይቶ የማጋለጥ እነዚህ ነገሮች ጠላቱን የማወቅ ይሄ ይጎላል ይባላል። ይሄ ነገር በዚህ በወጣቱ ትውልድ ዙራ ይታያል። ህዝቡ ውስጥ የሚብላላ ነው ወይ ጠላቱን አውቆ ትህነግ ሲነሳ አማራ ጠላቴ ነው በተነሳው፣ ጀዋርም ሲነሱ አማራ ኮሎኒ አርጎኛ ማለት ሁሉም እንትኑን ገልጿል። ጠላቱን አስቀመጠው አማራውን በሚል ላይ ነው። አማራው ግን ጠላት ላይ ነው የሚለውን ነገር ጽንፈኞቹን እንኳን ጠላቴ ነው እነ ጀዋርን ጠላቴ ናቸው አይልም ነው ወይንም የትህነግን አቀንቃኞችን አይልም። እና ይህ አስተሳሰብ አልጎዳውም ወይ?
በጣም ጎድቶናል፣ በጣም ጎድቶናል። አሁን ላይ ዋናው ጠላቶቻችን ለይተን ነው የምንቀሳቀስ። ዋናው ሲጀመር ጠላታችን የእነሱ መሳሪያ፣ የእነሱ አገልጋይ ሆኖ በእነሱ ቅርጽና ሞዴል የተፈጠረው ይህ ድን ብአዴን ነው። አሁን እሱ ነው አማራ ክልል ላይ ያለ እሱ የቀጠራቸው የስርዓቱ ተጠቃሚ የሆኑ ዘራፊ ኃይሎች በየሰፈሩ ያሉ ካድሬዎች፣ ምክንያቱም በኢኮኖሚ ድሀ ስለተደረጉ የኢኮኖሚያቸው እየዘረፉ እያጭበረበሩ እየቀሙ ስለሚኖሩ በሆዳቸው እንዲገዙ ተደርገዋል። አንደኛው ጠላቱ ይሄ ነው። ሁለተኛው ጠላቱ ደግሞ የኦሮሞ አክራሪ ኃይሎች ኦነግ እና በነ ጁሃር ቡድን በኩል ያለ የነዚህን አስተሳሰብና የነዚህን አመለካከት አላማ የሚያራምዱ ኃይሎች ናቸው። ሌላው ደግሞ ዋነኛው ጠላት ደግሞ ህወሓት ነው። ይሄ ከዚህ ውጭ ደግሞ ከኢትዮጵያ ውጭ ሆኑ ደግሞ በኮሎናይዝድ ጊዜ ወይም ደግሞ የአማራን ስልቦና ጠንቅቀው የሚያውቁ ጥቅማቸውን በኢትዮጵያ ላይ አያስነካንም አማራ ብለው የሚያስቡ ሀያላን ሀገሮች የነሱ እጅ አለ፣ የአረብ ሀገሮች አለ፣ የአባይ ወንዝ የጥቅም ጉዳይ ማለም፣ የተለያዩ ጂኦግራፊ የአካባቢ ጂኦግራፊ ፖለቲካ ሁኔታ በኢትዮጵያ ላይ የሚያሳድረው ተጽዕኖ አለ። እነዚህ ሁሉ ተንትነንና ለይተን ጠላታችን ማን ነው፣ ማንን ነው የምንመታ፣ ማንን ነው የምናንበረክክ፣ ምንስ ነው የምንቀይር፣ ምንስ ነው የምንፈልግ የሚለውን በደንብ አይቶ መርምሮ ነው እንግዲህ ፋኖ አርበኛ ህዝባዊ ሰራዊት የአማራን ህዝብ ህልውና መታደግ ግድ ይለኛል፣ አማራን ማዳን ኢትዮጵያን ማዳን ነው ብሎ በራሱ አቅም በራሱ ትጥቅ ማንንም ሳያደራጀው ማንንም ሳያግዘው ከማንንም ጥቅምና ስንቅና ትጥቅ ሳያገኝ በራሱ ወኔ እንደድሮ እንዳባቶቹ ፋኖ ሆኖ ወጥቶ አርበኛ ሆኖ የተመለሰ ነው። አሁን ደግሞ የደማለት የታደለለት የቆሰለለት ዓላማ ሀግብ አለመድረሱ አሁንም ተመልሶ ወደ ትግል የገባበት። ስለዚህ ጠላቶቻችን በዋናነት ጽንፈኛ ተብለው የሚጠቀሱ ሳይሆኑ እነዚህ በገዳ ፍርዓት የመጡ የገዳ ፍርዓት ተከታይ የሆኑ በድሮ ፈጠራርጋላ ተብለው ይጠሩ የነበሩ ወራሪ ኃይሎች ሀገራችን በተለያየ ጊዜ በየትኛው ማቅጣጫ እየገቡ በመጋሳ ፍርዓት የተለያዩ ብሔረሰቦችን ወደ እነሱ ሃይማኖት ብሔር ጠቅለው ያስገቡ እነዚህ ጽንፈኛ ኃይሎች የምንላቸው ለይተን አስቀምጠናቸዋል። እነማን 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 እንደሆኑ የትኛው ጎሳ የትኛው አባል የትኛው ማን ነው የሚለውን የሃይማኖትን ቅርጽ ሊሰጡ ይፈልጋሉ የብሔርም ቅርጽ ሊሰጡ ይፈልጋሉ። ነገር ግን እኛ ለይተን አውቀን ያስቀመጥናቸው ናቸው። በትግራይም በኩል ያለው በህወሓት በኩል ያለው እነማን ናቸው ማን ነው ይሄ ብለን በስነ ስርዓት ያስቀመጥንበት እና ማንን ለምንመታ ማን ለምንታገል ለምንድን ነው የምንታገል የሚለውንም በዝርዝር ለይተን አስቀምጠናል። ለዛ ነው ስርዓቱን ከነዚህ ሰብን ታግለን ማሸነፍ መቻላለን።
ትባንድ ህዝብ ጠላቱን ካላወቀ መዳረሻ የለውም። ባላማም ደረጃ በግልጽነት ከለለው ሁሉንም ሽሩር እያለ መኖር አይቻልም። እንግዲህ እስቲ ከዚህ ከጠላት አካባቢ ስንናገር የጠላትን እንግዲህ አትረጓጎም በተለያየ መልክ ሰው ሊያዩ ይችላል። በአደን አደፓን አስመልክቶ የተለያዩ አስተያየቶች እየተሰጡ ነው። ቀደም ብለ ምናልባት በጀምር እንደው ተከሰርጓል ለምሳሌ በአደን ባትለውም ይሄ አካባቢ ያሉ ህዋት ያስቀመጣቸው እና በያስቀመጣቸው ጸረ አማራ የሆኑ እስከዛሬም ድረስ ለ28 አመታት ያህል አማራው በዚህ ደረጃ ላይ ስቃይ እንዲቀምስና ስደቱንም ድህነቱ ሁሉ ነገጽው እንዲቀምስ ያደረገው አንዱ ኃይል ከጠላቶቻችንም ጋር በአደን ነው። በአደን አማራ ድርጅት ሰዎች የሚመሩ የአማራ ተወላጆች ለአማራ ወገኑ ሰዎች የሚመሩ ድርጅት አይደለምና ወጣቱ በዚህ ዙሪያ ላይ አሁንም ግልጽነት አለው ለመሆኑ? ድሮ በዚህ በካድሬነት ምናምን እየተሳሰበ ነውና ወጣቱ ይሄን ነገር አሁን ገብቶታል። አሁን ፋኖን ለሚያሳደደን እንትን የሚለው በአደን የፖሊስ ኃይል የሚባሉት እነሱ ናቸው እንደሚገሉት። እርግጥ አዛዡ ሌባ ቢሆንም ራሱ አማራው በአማራው ላይ ነው እየሰነዘረ ያለውና ይሄ ነገር እንዴት ነው?
በትክክል ሁሉ አይደለም። ወጣቱ ከስርዓቱ ተጠቃሚነት ወይ ስርዓቱ ከማገልገል ነፃ የሆነው ይቀርና በስርዓቱ ውስጥ ያሉ በሚሻ በፖሊስ በልዩ ኃይል በተለያየ ጉዳይ ያሉ ሰዎች ሁሉም ገብቷቸዋል። ዛሬ አዴፓ ብሎ እንደስሙ መሆን ያልቻለ የትናንትናው ኢህዴን ባዴን ምን አላማ ተሽቆ መጣ? በምን ላይ ተመሰረተ? ምንድነው ፍላጎቱ? ማንን ነው የሚያስተው? ትናንትና ህወሓት ይችላል ነበር፣ ዛሬ ደግሞ ኦዲፒ ነው የሚችለው ያለው። ስለዚህ ይሄ ስርዓት እንደማያስፈልገው ሁሉም ያውቃል። ነገር ግን አሁን ላይ ችግሩ ምንድነው? የሚዲያ ችግር ነው። አሁን አንደኛው ክፍለ ዘመን ነው የተሰለጠነ ክፍለ ዘመን ነው። ሚዲያ የለውም፣ አማራ ሚዲያ የለውም። አንዳንድ እንደገና እንዳይስማማ ሆን ተብሎ በተለይ ሰኔ 15 ከተፈጸመ በኋላ ዋናው ግባቸው እነዚህ ይህን ሴራ የተነሰሱ ኃይሎች ግባቸው ምንድን ነው? የአማራ ህዝብ የራሱ አማርኛ መግባቢያ ቋንቋው እንዲዘበራረቅበት ማድረግ ነው። ጎጃም፣ ጎንደር፣ ወሎ፣ ሸዋ ብሎ እንዲዘበራረቅበት ማድረግ እና ትግሉን ማዳከም ነው። እንደገና በሌላም ተጨማሪ ደግሞ በኢኮኖሚ የላሸቀ የደቀቀ ህብረተሰብ ነው። በሴፍቲኔት የሚተዳደር ህብረተሰብ ነው። አቆተ በሚባል ዘራፊ ኃይል ንብረቱ፣ ሀብቱ፣ ቤቱ፣ ከብቱ ተዘርፎ ዛሬ ከመንግስት እጅ ወደቀ ነው። ይሄ ሆን ተብሎ ሲሰራበት የኖረ ነው። ከነዚህ ከድህነቶች እና ከነዚህ ተጽዕኖዎች ውጭ በአሁኑ ሰዓት አዴባ ነው ኢህአዴግን የሚደግፍ ወይም ደግሞ ለሱ የሚቆም የለም። ነገር ግን እኛ አሁን ላይ ይሄን መግባባት ያቃተውን የአማራን ህዝብ በአንድ ቋንቋ ተግባብቶ በአማራነቱ ላይ አማራን የትኛውም ፖለቲካ አመለካከት ይኑረው የትኛውም ደጋፊ ሆነው ግን አማራ ነው ራሱ ቅድሚያ ራሱ መከላከል አለበት፣ ከዛ ቤተሰቡ መከላከል አለበት። እንደዛ እያለ ተደራጅቶ ግንዛቤው ተፈጥሮለት እንዲደራጅና እንዲታገል ያደረግ ነው። አሁን ይሄ ሙሉ በሙሉ ተሰርቶበታል። ሙሉ በሙሉ ህዝቡ ያውቃል። በደንብ ለዚህ ስርዓት መጥቀኛ ለመሆን ዝግጁም አይደለም በደንብ የነቃና የተደራጀ ወጣትም ማህበረሰብም ያለን በአሁኑ ሰዓት።
በጣም ጥሩ። እስቲ እንግዲህ አሁን 5 ደቂቃ ክል አለ መሰለኝ መስመሩ የሚያሳየኝ እንደግሜ ልደውል ይችላል ወይ ከተቋረጠብን። እስቲ ወደ እንግዲህ ወደ አሁን እናንተ ሰዓቱ ላይ ነው ያላችሁት መስዋዕትን ለመቀበል ዝግጁ ናችሁ? ከስቃሴ ታረጋላችሁ ጣላቶች ተበጣላ ተከባችኋል። ሌላው ደግሞ አማራ በውጭ ሀገር አለ ትግሉ እንዲሰምር ያወራል ተቻለውን ያረጋል። ይሄ መልእክታችሁ ምንድነው? ነን ይሄን ለሚያዳምጥ አማራ ነን ለሚል አማራ ህልውና ተጠብቆ ከታደገ ነው ኢትዮጵያ ምናድን ብለን ካል ምን ማረግ አለበት ላላችሁ የውጭ ያለው አማራ ምን ጥሪ ነው መታሰላለፈው? አንተ
ማታን ደግሞ እንግዲህ እንደ ፋኖ አርበኛ ህዝባዊ ሰራዊትና በሱ ስር እንደሚመራው ፋኖ አርበኛ ህዝባዊ ኃይል ማስተላለፍ የሚፈልገው በውጭ ላለ አማራ መጀመሪያ ልሳኔ ወገን እንግባባ። መላየታችን መከፋፈላችን የጠላት አጀንዳ የጠላት ግብ ነው የጠላት ድል ነው። ምን ላይባቸው ነገሮች ሁሉ ለኛ የሚጎዱ እንጂ የሚጠቅሙ ነገሮች አይደሉም። አንድ አማራ እንጂ ጎጃም የሚባል አማራ የለም፣ ጎንደር የሚባል አማራ የለም፣ ሸዋ የሚባል አማራ የለም። አማራ በክልልም ይታጠርም አይደለም፣ በመላው አማራ ያለ በመላው ኢትዮጵያ ያለ አማራ አማራ ነው። ምክንያቱም አባቶቹ ናቸው ትናንት በባዶ እግራቸው ይሄዱ ነፍጣን ገብተው ከጠላት ጋር ድንበሩን ጠብቀው በደምና ባጥንት ከልበው ያኖሯት ሀገር ናት። ስለዚህ በዚህ ላይ እንግባባና መጀመሪያ ወገንን ማዳን ራስን ማዳን ነው። ስለዚህ ራስን ለማዳን ላይ ለሚሰባሰብ ለሚደማመጥ ለሚስማማ ይገባል። አማራን ለማዳን በኩል አንድ ውጭ ሀገር ያለ ዜጋ ወደዚህ ትግል ሲገባ አገር ቤት ውስጥ ያሉ ወገኖችን እንደሚያድን አውቆ ራስን እንደሚያድን ሁሉ እንደሚያድን አውቆ መዘጋጀት አለበት። የሚያላዩ ነገሮች ሁሉ በጠላት የተፈጠሩ አጀንዳዎች በመሆናቸው መዛመቱ አለባቸው። አንድ ይሄን ሁለተኛው ሚዲያ ሊኖረን ይገባል። አሁን ትልቁ ነገር ሚዲያ ነው። ሚዲያው ካለበት የኢኮኖሚ ድክመት አንፃርም ጠላትን በቀይመግራም እየገባበት ነው። ትንሽ አስራቶች ነበሩ እነሱም እኛ በሚጠይቀው ሰዓት ለኢንተርቪው ፍቃድም አይደሉም። እኛም እንሰጣቸው ኢንተርቪዎችን ያስተላልፉልን ፍቃደኛ አይደሉም። በአፋጣኝ አሁን በውጭ ያለ የአማራ ማህበረሰብ ሆነ ኢትዮጵያን ማዳን የሚፈልግ ኢትዮጵያዊ ዜጋ ፈጣን የሆነ በሰበር ዜናዎች በተለያዩ ዘገባዎች እና እውነት የሆኑ ተጨባጭ ይህን ስርዓት ማውገዝ እና መታገል የሚችል ሚዲያ ሊቋቋም ይገባል።
ይቅርታና እዚህ ላይ የአማራ ሚዲያ ማዕከል የሚልም ኢትዮጵያ ውስጥ አለ። እሱን ግንኙነት አድርጋችኋል? ለ አየር ላይ እንዲሁን ለማድረግ ካስራትም ሌላ ማለት ነው። እነሱ
አሚማ የሚል የዩቲዩብ ሶሻል ሚዲያ ጣቢያ አለ። ከሱ ጋር እንገናኛለን። እነሱ አንዳንድ ጊዜ ቃላችን ይወስዱና እነሱ ጥሩ ላይ ነው ያሉት። አሁን ላይ የነሱ
በአማራ ሚዲያ ማዕከል
አዎ፣ በቴሌቪዥንና በሬዲዮ በኩል
ግን ያኛው ነው ልክ ነው አስራታ
አዎ በፍጥነት ሊቋቋምና ለምትልቁ ያስፈልጋል። ሁሉም ደግሞ በቻለው አቅም በቻለው መጠን ከፋኖ አርበኛ ህዝባዊ ሰራዊት ምክንያቱም እነዚህን ትግል የሚመሩት በጣም ታዋቂ የሆኑ ዋጋ የከፈሉ 28 ዓመት 27 ዓመት በዱር በገደሉ የነበሩ እንደነ መሳፍን ተስፉ እንደነ ሰፈር መለሰ እንደነ አረጋ አለባቸው አይነት አባቶች ስለሆኑ ይህን ትግል የሚመሩት ማንንም ሰው ሳይጨረበር ማንንም ሰው እንትን ሳይል እዚህ ህዝብ ከፋኖ አርበኛ ህዝባዊ ሰራዊት ጎን በመቆም የአማራው ልጆች በውጭ ሀገር ያሉ ህዝባቸው ሊታደጉ ይገባል። ምክንያቱም ካለፈው ይልቅ የሚመጣው በጣም የከፋ ዘመን ነው። አብያተ ክርስቲያናት እየተቃጠሉ፣ መስጊዶች እየተቃጠሉ፣ ምዕመናን እየተገደሉ ነው። ትምህርት መማር አልተቻለም። አሁን ደግሞ ምርጫ የሚባል ድራማ ይመጣል። ያ ደግሞ በጉልበትና በጥጃ የሚሆን ነው። ዲሞክራሲያዊ ምርጫ ወይም ሌላ ምንም አይደለም። የሚመጣው ወደፊት የሚመጣው እጅግ አስከፊ ጊዜ ስለሆነ ሁሉም ሊተባበር ይገባል። ኢትዮጵያውያንስ ሌሎች ኢትዮጵያውያንስ ደግሞ ከአማራ ወጣት ከአማራ ህዝብ ጋር በፋኖ አርበኛ ህዝባዊ ሰራዊት ጋር ተስማምተውና ተግባብተው ሁሉን ደግፈው አብረው ከኛ ጋር ቢጓዙ የኛ ጣፈንታ ሁን የሁሉም ደጅ ያንቋቋ ስለሆነ የሶማሌውን፣ የአፋሩን፣ የገገ ሀዲያውን፣ የወላይታውን፣ የጉራጌውን ቤት ሁሉ ያንቋቋ ስለሆነ ከዚህ ግፈኛ ስርዓት ለመላቀቅም ከኛ ጎን ተሰልፈው በኩልነት በመቻቻል አብረን የነበርንባትን ሀገር አብረን ለማስቀጠል ስርዓቱን ለመገርሰስ ሁላችንም ተቻችለን አንድ አላማ አንድ ራይ አንድ ግብ ይዘን ሌላውን ሌደር አስቀምጠን መጀመሪያ ልንሰራ የሚገባ ሌደር አስቀምጠን መታገል ይኖርብናል። ሌላው ሳልጠቅስ ባላልፎ ሮድማፕ አዘጋጅተናል። የሰላማዊ ትግል ሮድማፕ አዘጋጅተናል። የሽምቅ ውጊያውም ሮድማፕ አዘጋጅተናል። ሮድማፕ ተዘጋጅቷል። ምን መጀመሪያ ይፈልጋል? መካከለኛ ምን ይፈልጋል? መዳረሻው ምን ይፈልጋል? ይሄ ሮድማፕን በቅርቡ እንግዲህ ከቻንል በመጽሔት በመጽሐፍ ካልቻልን ደግሞ ስለላይ ብራሪ ወረቀቶች እየተናለን። ስለዚህ የሰላማዊ ትግሉም ሮድማፕ ተዘጋጅቷል። የዚህም ትግሉም ሮድማፕ ተዘጋጅቷል። በደንብ ከሚታሰበው በላይ ተዘጋጅተናል። ሁሉም ከጎናችን ሊሰለፍልን
አይ በጣም ጥሩ። ይሄ ጥሪ ሁሉም ኢትዮጵያዊ ጆሮ የሚደርስ ነው መስለኛልና ሁሉንም ሲጠበቅ የነበረ ነው። የትግሉ ላይ የደረሰው ጉዳት እናንተ ቀና እንዲልና በአዲስ መስዋዕትነት የኢትዮጵያ ሕዝብ ለማማራውን ታድገን ኢትዮጵያዊነትንም ለትንሳኤ ለማብሰር የሚደረገው መስዋዕትነት ለምታደርጉት ሁላችንም ተባብራለን። በሚዲያውም በመተለው እንግዲህሎችም ሚዲያዎች በተቻለን እናንተን ባየን ላይ እንዲያደርጉ አይተቻለን እንትንላለን እንጥራለን። በዚህም ቢሆን እንደገና በድጋሚ በሌላ ጊዜ ጋብዝና ትመጣለህ።
አንድ ማሳሰብ አሁን በቅርብ ቀን ሳንዋር በእኛ ዝቦ ተራው ትራሱ ይፋ ያደርጋል።
እሺ
ፈጣው ያደርግ በዛ ላይ
እሺ ባየር ላይ እናስተውሽ እና ንጠያቄና መስናል ዘጋጀና እሱን አላማውንና የሮድ ማፕንም ስኖ ተካርታ ነው ይባለው እሱን ህዝቡ እንዲረዳው እንዲያቆ ለማድረግ የተቻለና እንጥራለን። እናንተም በርቱ። ይሄም ትል መስዋዕትነት የሚጠይቅ ነው እና እግዚአብሔር ጥናቱን ለእናንተ ይስጣችሁና እንግዲህ ለሁሉም ሰላም ላለሁኝ በዚሁ እንላያለን። የሰዓት ትረት የደቂቃዎች ምልክት ስለሚያሳይ ነው። እንግዲህ ሌላውን ጊዜ ደግሞ በሚቀጥለው ሁለት ሳምንቶች ውስጥ እንደዚህ ሁኔታው በይፋ ሲወጣ እንትኑ የምትበትኑትን እሱን ይዘን ደግሞ የህዝብ ወያና ህዝብ ማሰባሰቢያ ህዝብ ማደራጃ እንዲሆን የውጭም እንዲነቃና ተነቅቶም ተደራጅቶም እርዳታውን እንዲለግስ ለማድረግ እንድቻል የሚቻለን እናረጋለን። እስቲ እንግዲህ የነኑ እግዚአብሔር ከናንተ ጋር ይሁን። ሁላችንም እግዚአብሔር ማገር ይጠብቃት። በርቱ። ሰላም። እንግዲህ
ሰላም።
ቋራ ላይ አንበሳው ከዲነ ጽይት እንደንጀራ የሙረሱ ይናገሩስ ኪያበው የማስተር ታሪክ ሀገሩን ገምቢ እንጂ ወራጭ ሳይደለ ማጽንል
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ቀሩታል። የዛሬውን የህዳር 21 ቀን 2012 ዓመተ ምህረት ወይንም የዲሰምበር 1 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና በቴክኒኩ በኩል ደግሞ እኔ ወርቁ ሞላ ነበርኩ። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። I'm going to go.